voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
አሁን ታቦት ሲወጣ የታቦት ዘፈን የሚባል ነበር ሊቃውንቱ የሚናገሩት። ህዝቡ ደግሞ የራሱ ደግሞ እንደገና ማመስገኛ ነበር። በቤተ ክርስቲያንም በኩል የታቦት ዘፈን ወይም ደግሞ የታቦት መዝሙር የምንለውን አስቀርተ ነው። ይህ ስህተት ነው። ሸታ ዶሮ ዶሮ የማምየው ጓሮ ይባል ነበር። ዶ ሃይማኖታዊ ተቃርኖ በምንም ተአምር የለው።
በሰርግ ዕለት ቤተሰብ ለደስታ ልጆቻቸውን ሲሸኙ የሚያደርጉት ጨዋታ ነው። እሱ ደግሞ የተከለከለ አይደለም። ባህላዊ ጨዋታ በሰርግ ዕለት ክልክል እንዳልሆነ
ከኢትዮጵያ ባህሎች መገለጫ አንዱ በሆነው የሰ ሰርግ ስነ ስርዓት
ይዘፈናል ወይስ ይዘመራል ያልናቸው እንግዶች ናቸው የተሰሙት።
ሰከን በሉ ለፍን ከውት ሰከን ጽን ስሙት ሰከን በል እንጂ ሰከን በተው
እኔ ማ ተቃጥዬ እኮ ነው አንጀቴ እርር ብሎ ምን ላድርግ? ምንም እኮ ማረገው ነገር የለም። ያው ይወጣል፣ ሰልፍ ይወጣል፣ ይኬዳል። ብስጭት ስል ነው የከረምኩት። ይህንን ዘፈን ስሰማ ትክክለኛውን መልእክት ያዘለ ነው።
በሰርግ ቀን ይዘፈናል ወይስ ይዘምራል ብለን በጠየቅን ማግስት
ሜሮን መሐመድ ደግሞ በሰርግዋ ቀን ያደረገችውን ሰማንና አወያየናት።
ንጉሴ አክሊሉ የመጸውን ወቅት ከነ ትርጓሜው ከሚዘረዝሩለት እንግዳ ጋር ሆኖ የመስኮቱን መከፈት እየተጠባበቀ ነው።
ሰላም ውዳዊ ራዲዮ መጽሔት አድማጮች፣ እንዴት ከረማችሁ?
እንደምን ሰነበታችሁ ስንል እኔ አሉላ ከበደና
እኔም አዲሱ አበበ ከፕሮዲሰራችን ንጉሱ ታምሬ ጋር ሆነን
የዛሬውን የመስከረም 29 ቀን 2009 ዓ.ም ዝግጅታችንን ስናስተናብር እናመሻለን።
መልካም ምሽት እየተመኘን
ከዜናው በኋላ ተመልሰን እንመጣለን።
እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት በሀገሪቱ ያንዣበበውን አደጋ ለመቀልበስ የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በተለመደ ሁኔታ በመቀጠል ያለውን ችግር መፍታት አዳጋች መሆኑን ጠቅላይ ሚኒስትሩ ገልጸዋል። በመሆኑም የአስቸኳይ ጊዜ አዋጅ በማወጅ በአጭር ጊዜ ውስጥ ወደ ሰላምና መረጋጋት መመለስ አስፈላጊ ሆኖ ተገኝቷል ብለዋል። እስክንድር ፍሬው ለዛሬ ተከታዩን አጭር ዘገባ ልኳል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት በእሳቸው ሰብሳቢነት የተካሄደውን የሚኒስትሮች ምክር ቤት ስብሰባ ተከትሎ ነው። ጠቅላይ ሚኒስትሩ ከዚሁ ስብሰባ በኋላ ለሕዝብ ባስተላለፉት መልእክት ጸጥታና ደህንነትን ማረጋገጥ፣ ሕገ መንግስታዊ ስርዓቱንም ሳይናጋ እንዲቀጥል ማድረግ አስፈላጊ መሆኑን ተናግረዋል። በተለያዩ የአገሪቱ አካባቢዎች የሰው ሕይወት መጥፋቱን፣ ንብረቶች መውደማቸውን፣ የውጭ አገር ዜጎች ሳይቀሩ ለጥቃት መጋለጣቸውንም ጠቁመዋል። በተለመደው ሁኔታ በመቀጠል ይህንን በአጭር ጊዜ ማስተካከል እንደማይቻልም አመልክተዋል። እናም ከትናንት ጀምሮ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ መታወጁን ይፋ አድርገዋል።
በመደበኛው የህግ ማስከበር ሂደን በአጭር ጊዜ ውስጥ ለመመለስ አስቸጋሪ ነው የሚሆነው። ጊዜ ባገኙ ቁጥር ደግሞ የገነባናቸውን እነዚህን ሀብቶች ያፈራናቸውን እነዚህን ጥሪቶች በአጭር ጊዜ ውስጥ እንደሚያጠፉት ይታወቃል። ስለዚህም በአጠረ ጊዜ ውስጥ ያለ ብዙ ኪሳራ እነዚህን ሀብቶቻችንን መልሰን እንዳይወድሙ ለማድረግ የዚህ የአስቸኳይ ጊዜ አዋጅ አስፈላጊ ሆኗል። ስለዚህ እነዚህን ሁኔታዎች በመገምገም የኢፌድሪ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁ አስፈላጊ ነው በሚል ወስኗል፣ እንደዚሁም አውጇል።
ሁኔታው እየታየ የሚስተካከለው ታሳቢ ተደርጎ አዋጁ ለስድስት ወራት የሚቆይ መሆኑም ተገልጿል። የአስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ለበርካቶች ግልጽ አይደለም። ታዋቂው ፖለቲከኛ አቶ ልደቱ አያሌው ግምታቸውን አካፍለውኛል።
ሚኒስትሮች ምክር ቤት ዝርዝር ደንብ ያወጣል። እዛ ደንብ ላይ ነው እነዛ ነገሮች ሊሰፉ የሚችሉት እና አሁን በእርግጠኝነት ማወቅ አይቻልም። ግን በተለምዶ ያው የፖለቲካና የዲሞክራሲ መብቶች ሊገደቡ ይችላሉ። ለምሳሌ ከዛም ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የማድረግ አይነት መብቶች ሊገደቡ ይችላሉ። የሰዓት እላፊ ሊታወጅ ይችላል። እንግዲህ ህጋዊ ፕሮሲጀሮች እንግዲህ ሰዎችን ለማሰር ቤታቸውን ለመበርበር ቢፈለግ ወደ ፍርድ ቤት የመሄድ የምናምን ጉዳይ ሊቀር ሁሉ ይችላል ማለት ነው። ከዛ ውጭ ደግሞ ለጸጥታ ኃይሉና ለሰራዊቱ ልዩ መብት ሊሰጥ ይችላል። ስለዚህ ዝርዝሮቹ ብዙ ናቸው።
መንግስት በተከታታይ ዝርዝር መረጃዎችን እንደሚያደርስም አስታውቋል። በኢትዮጵያ ህገ መንግስት አንቀጽ 93 2 ሀሌታው 1 እንደተመለከተው ያስቸኳይ ጊዜ አዋጁ ለህዝብ ተወካዮች ምክር ቤት መቅረብ አለበት። ለመጽረቅም 2/3 ድምጽ ያስፈልጋል። በረፍት ላይ የነበረው የኢትዮጵያ የህዝብ ተወካዮች ምክር ቤት ስራ የሚጀምረው በነገውለት ነው። ምክር ቤቱ 7 አባላት ያሉት ያስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም በህገ መንግስቱ ተጠቁሟል። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት በጉዳዩ ላይ ለውጭ ሀገር ጋዜጠኞች መግለጫ ለመስጠት ለነገ ጠዋት ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዜናው አመሰግናለሁ። አድማጮች፣ ይህ በኢትዮጵያ ከትላንት ጀምሮ ተግባራዊ እንደሚደረግና ለስድስት ወር እንደሚዘልቅ በኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተነገረው የአስቸኳይ ጊዜ አዋጅ የሚገድባቸውን መብቶችና የሚያከናውናቸውን ተግባራት ለማወቅ የሚወጣውን አዋጅ ዝርዝር መመልከት እንደሚያስፈልግ አንድ የሕግ ባለሙያ ተናግረዋል። በምርጫ 97 የምርጫ ዕለት ምሽት ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ በቴሌቪዥን ቀርበው የመሰብሰብ፣ ሰላማዊ ሰልፍ የማድረግና ሌሎች ተያያዥ መብቶች ለአንድ ወር የተገደቡ መሆናቸውን ከመግለጽ ውጪ ባለፉት 25 ዓመታት በሀገር ደረጃ የተደረገ የአስቸኳይ ጊዜ አዋጅ ስለመኖሩ እንደማያውቁም ባለሙያው ተናግረዋል። ጽዮን ግርማ ዝርዝሩ አላት።
በኢትዮጵያ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ መውጣቱ ተገልጿል። በዋሽንግተን ዲሲ የሚገኙት የቀድሞ በፍትህ ሚኒስቴር ጠቅላይ አቃቤ ሕግና መምሪያ ኃላፊ የሕግ ባለሙያ አቶ አለማየሁ ዘመድኩን በአስቸኳይ ጊዜ አዋጁ የሚገደቡትን መብቶች ለማወቅ የአዋጁን ዝርዝር ማየት እንደሚጠይቅ ጠቁመዋል። በአጠቃላይ ሲታይ ግን በሕግ የተረጋገጡ መብቶችን የሚገድብ ሊሆን ይችላል ብለዋል።
ለምሳሌ ያህል የመሰብሰብ ነጻነት አለ፣ ሰላማዊ ሰልፍ የማድረግ ነጻነት አለ፣ ሀሳብን በነጻነት የመግለጽ መብት አለ። እንደዚህ አይነት ሕግና ስርዓት ጠፋ በሚባልበት ጊዜ መንግስቱ ይሄን በሚልበት ጊዜ እነዚህ ነገሮችን ለጊዜውም ቢሆን ያንን አለመረጋጋት ለመግታት ሲባል እነዚህ መብቶች ላይ ገደባ በጅቶ ሕግና ስርዓት አስከብራለሁ የሚለውን አሰራር የሚዘረጋበት ሁኔታ ነው።
አቶ አለማየሁ ዘመድኩን የኢትዮጵያ ሕገ መንግስት አንቀጽ 93 ስለ አስቸኳይ ጊዜ አዋጅ ያሰፈረውን ይዘረዝራሉ።
የአስቸኳይ ጊዜ አዋጅ ማለት በአንድ ሀገር ውስጥ የተፈጥሮ አደጋ ሲከሰት ወይም ድንገት ደራሽ ብጥብጥ ምክንያት ሕግና ስርዓት ሲጠፋ አንዳንድ በሕገ መንግስት የተረጋገጡ መብቶች ለጊዜውም ቢሆን የሚታገዱበት ሕግና ስርዓቱን ለማስከበር ወይም ደግሞ የደረሰውን አደጋና ችግር ለመቋቋም በጊዜው የሚወሰድ እርምጃ ነው። ይሄ ሙሉ ስልጣን ለአስፈጻሚው አካል የሚሰጥ ነው። በኢትዮጵያ ሕገ መንግስት ላይ አንቀጽ 93 ላይ ተደንግጓል። የአስቸኳይ ጊዜ አዋጅ የሚኒስትሮች ምክር ቤት ሰብሳቢ ጠቅላይ ሚኒስትሩ ሊወስድ እንደሚችል እና ይህንንም ስራ ላይ ካለ ምክር ቤቱ በ48 ሰዓት ውስጥ ቀርቦ ማጸደቅ እንዳለበት፣ ስራ ላይ ከሌለ ደግሞ በ15 ቀን ውስጥ ፓርላማው አቅርቦ ማጸደቅ እንዳለበት ይደነግጋል። ይሄ ከስድስት ወር በላይ መውደቅ እንደሌለበት፣ ነገር ግን በተደጋጋሚ በሚቀርብ ጥያቄ ለአራት ወር እየተደጋገመ እየቀረበ ሊፈቀድ እንደሚችል በፓርላማው ሊጸድቅ እንደሚችል የሚደነግግ አንቀጽ አለ።
አቶ ዘመድኩን በ25 ዓመት ጊዜ ውስጥ እንዲህ ያለ ሀገራዊ የአስቸኳይ ጊዜ አዋጅ በይፋ መታወጁን እንደማያውቁ ገልጸው በምርጫ 97 ወቅት ግን የነበረውን ሁኔታ ያስታውሳሉ።
በ1997 ላይ ግንቦት 7 ቀን 1997 ምርጫው የተካሄደለት ምሽት ጠቅላይ ሚኒስትሩ በቴሌቪዥን ቀርበው አንድ ወር ያህል ስብሰባ፣ ሰላማዊ ሰልፍ ማድረግ የተከለከለ ነው ከዛሬ ጀምሮ ብለው እንደሚታወቀው በዛን ጊዜ በነበረው የምርጫ ሂደት የቅንጅት ተመራጮች ብዙ ቦታ ስላሸነፉ እና ከዛም ጋር የተፈጠረ ቴንሽን ነበር እና ቀድሞ ጠቅላይ ሚኒስትር እንደዚ አይነት ነገር አውጀዋል በቴሌቪዥን ወጥተው። እንግዲህ የመንግስቱ ሰዎች አስቸኳይ ጊዜ አዋጅ አይደለም ነው የሚሉት። ነገር ግን ስራው የዛን ቀን ማታ ያወጁት ነገር የአስቸኳይ ጊዜ አዋጅ ይዘት ያለው ነገር ነው የተናገሩት። ምክንያቱም መብትን የሚገድብ ነው፣ የመሰብሰብን የመሰለፍን ነጻነት የሚገድብ እስከሆነበት ከአስቸኳይ ጊዜ አዋጅ አይለይም። ምናልባት የሚለየው ፓርላማ ቀርቦ ባለመጽደቁ ነው። ህግ አውጪው አካል ጋር ቀርቦ የጸደቀ ነገር አይደለም ያ እና ነገር ግን ስራው ግን ያው የአስቸኳይ ጊዜ አዋጅ ይዘት ያለው ስራ ነው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጁን አተገባበር የሚከታተል ኮማንድ ፖስት በጠቅላይ ሚኒስትሩ ጽህፈት ቤት ስር መቋቋሙን በመግለጫቸው ጠቅሰዋል።
ጽዮን ግርማን አመሰግናለሁ። ይህን አስቸኳይ ጊዜ አዋጅ በተመለከተ ነገ ሰፊና ዝርዝር ዘገባ ይኖረናል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የኦባማ አስተዳደር የመን ውስጥ እየተዋጋ ላለውና በሳውዲ ለሚመራው ጥምረት የሚሰጠውን እርዳታ አስመልክቶ አስቸኳይ ምርመራ ሊያካሂድ መሆኑን የዋይት ሀውስ ቤተ መንግሥት ባለሥልጣናት አስታውቀዋል። አስተዳደሩ በሚሰጠው እርዳታ ላይ ምርመራ ለመጀመር የወሰነው ትላንት በተካሄደ የአየር ጥቃት ሰና ከተማ ውስጥ ለቀብር የወጡ 140 ሰዎች መገደላቸውና ሌሎች ከ500 ያላነሱ ጉዳት የደረሰባቸው መሆኑን ተከትሎ ነው። የዩናይትድ ስቴትስ ብሔራዊ ደህንነት ካውንስሉ ቃል አቀባይ ኔድ ፕራይስ ትላንት ማታ በሰጡት መግለጫ የቀብር ሥነ ሥርዓት እየተከናወነ ባለበት ስፍራ ላይ የተካሄደው የአየር ጥቃት በጥልቅ አሳስቦናል ብለዋል። ዩናይትድ ስቴትስ ከሳውዲ አረቢያ ጋር የገባችው የጸጥታ ትብብር ስምምነት ክፍት ቼክ ባለመሆኑ የምንሰጠው ድጋፍ በከፍተኛ ደረጃ ቀንሷል ሲሉ ኔድ ፕራይስ አክለዋል። በመጨረሻም ለዩናይትድ ስቴትስ ፕሬዚደንትነት በእጩነት የቀረቡት ሪፐብሊካኑ ዶናልድ ትራምፕ ከአስር ዓመታት በፊት በሴቶች ላይ የሰጡትን አስነዋሪ አስተያየት የሚያሳዩ ቪዲዮ ይፋ ከወጣና ቁልፍ የፓርቲያቸው አመራሮች ከውድድሩ እንዲወጡ እየጠየቁ ባሉበት በአሁኑ ወቅት ሁለቱ ተወዳዳሪዎች ለዛሬ ማታው ክርክር እየተዘጋጁ ነው። አንድ ወር ከቀረው ፕሬዝደንታዊ ምርጫ ውድድር ራሴን የማግለሉ ዕድል ዜሮ ነው ሲሉ ቢሊዮነሩ ዶናልድ ትራምፕ ትላንት አስታውቀዋል። ይልቅስ ከኔ የባሰ ነውር የሠራው የተቀናቃኝ ባለቤት ቢል ክሊንተን ነው። ሂለሪም የቢልን ሰለባዎች ተሳድባለች፣ አዋክባለች ያሉት ትራምፕ ስህተት መፈጸማቸውን አምነው ይቅርታ ጠይቀዋል። ለሰዓቱ ያለን ዜና ይኸው ነው።
ሰለሞን ክፍሌን ለሰዓቱ የዓለም ዜና፣ እስክንድር ፍሬውንና ጽዮን ግርማን ለዘገባቸው አመሰግናለሁ። አድማጮች፣ በወቅታዊ የኢትዮጵያ ሁኔታና ገና ብዙ በሚያነጋግሩት ይልቁንም ተጨባጭ መላ በሚጠይቁት የአገርና የሕዝብ ጉዳዮች ዙሪያ ቀደም ብሎም እንደተጠቆመው በነገው ምሽት ፕሮግራማችን በስፋት እንመለሳለን። አሁን ከትላንቱ የአስቸኳይ ጊዜ እወጃ አስቀድሞ ወደ ተቀረጸው መደበኛው የራዲዮ መጽሔት ፕሮግራም ነው የምንወስዳችሁ። ዝግጅቱ የራዲዮ መጽሔት
በራዲዮ መጽሔት የጊዜ ሰሌዳ መሠረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ያልተፈታው ህልሜ የውስጤ ወላፈን የውስጤ ትኩሳት የመሆኔ ትርጉም የኔነቴ መብራት የቆየ ህልም አለኝ ውሉ ያልተፈታ የሚጎተጉተኝ ሁሌ ጠዋት ማታ የሚቀሰቅሰኝ ሌሊት ከመኝታ ብልጭ ቦግ ሲል ሲነድ ሲቃጠል አጥንት ሲለበልብ ቆዳ ሲሸበሽብ ጅማት ሲያገነትር ቀለም አስለውጦ ሲያሸሽ የራስ ጠጉር ይታያል ከፊቴ መጉላላት መክሳቴ ታምቆ ብርታቴ ትርጉም የድርጊቴ።
የቆየ ህልም አለኝ ውሉ ያልተፈታ የተጎናጎነ የውስጤ ቅሬታ በውስጤ የሚጉሏላ ተጉሏልቶም ያጉሏላ ታምቆ ብርታቴ ትርጉም የድርጊቴ ይታያል ከፊቴ ሮሮ ሲያሰማ በሠራ ከላቴ የሚፈታ አልሻም ፈቺው ራሴ ነኝ ግን አላላውስ ብሎ ደንቃራ ሆኖብኝ እያደናቀፈ እየኮረኮመኝ እንዳልተረጉመው ጊዜ ከለከለኝ በሠራ ከላቴ እየተወራጨ በልሚያ ለመፈታት ዕድሜ ቀጨጨ ወዘናዬ ጠፍቶ መልኬ ተለውጦ አጥንቴ ደረቀ ከኔው እየሸሸ እኔነቴ ራቀ አድጎ እንዳያሳድግ ዕውቀት በድርጊቴ በውስጤ ታምቆ ኃይልና ብርታቴ የህሊና ክብሪት ወቀሳ እየጫረ አካሌን በሙሉ እየመረመረ ምን ሠራ ይለኛል ሁሌ በወቀሳ ይደቋቁሰኛል።
ሌሊት ከመኝታ የሚቀሰቅሰኝ ውሉ ያልተፈታ የቆየ ህልም አለኝ ነዶ የሚያቃጥል ከስሎ የሚያከስል አእምሮ የሚንድ ልብ የሚሸረሽር አካል ማገዶ አርጎ ነፍስ የሚያንጨረጭር የውስጤ ትኩሳት የውስጤ መፍጨርጨር ለወገኔ ስቃይ ለወገኔ ችግር ሆኜ በመቅረቴ አቅመቢስ ባላገር የትውልድ ባለዳ የማይመልስ ብድር። አንተም እንደኔ ነህ? ውሉ ያልተፈታ የቆየ ህልም አለህ? ዘወትር ጠዋት ማታ ሁል የሚሞግትህ ምን ሠራህ ላገርህ ምን ፈጠርክ እያለ የሚጎተጉትህ።
አንቺስ እህት ዓለም አለሽ የቆየ ህልም የተጎናጎነ ውሉ ያልተፈታ ተግሏልቶም ያግሏላ የውስጥሽ ቅሬታ እወልዳለሁ ብለሽ በፍቅር የጸነሽው ሽል ሆኖ የቀረ ያልተገላገልሽው
ግጥሟ የዘወትር ድማጫችን የስዊድኑ አስራዳው ነችና አመሰግናለን። ግን አሎ ለሐሚድ ጥሩ አይደለም አስራዳው ጠፋሳ ያለው አንተ ነህ እኔ ነኝ።
ጠፋ ስንል አስራዳው ቤተኛችን አዲሱ እንዳልከው የተገኘ ይመስላል። እዚያ ውስጥ ከገባ ታዲያ ግን አዲሱ ችግር ይፈጠራል።
ሊቀርብኝስ እና አስራዳው ግጥሟን ለሰላም፣ ለፍቅር፣ ለእኩልነት፣
ለአንድነትና ለአብሮነታችን ዘወትር ለሚዋደቁት ወገኖቼ መታሰቢያ ትሁንልኝ ሲልም አሳስቦናል።
እናመሰግናለን።
የኛ ሙሽራ ዘመናዊ አበራችን ደጣይ ወይ
ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሲባል ነው የምናውቀውም ስንሰማ ያደግ ነው።
በእነኚህ ባህላዊ የአገር ዜማዎች ፈንታም
መዝሙር ሲዘመር ግን አላየንም አልናስታውስም።
ይህ አሜሪካ ነው የሚዛ
አሜሪካ እንደሚባለው
እዚህ ተችሏል
ተችሏል። ያ ብቻ አይደለም ሚዜዎች ከሶስት ወደ 12ም ከፍ ብለዋል።
ለመሆኑ ይህን ሁኔታ ያመጣው ምን ይሆን?
ነገሩስ ሃይማኖተኛነት ነው ወይስ አክራሪነት?
ሃይማኖታዊ ትውፊቱንም ሆነ ኢትዮጵያዊ ባህሉን በውል የሚያውቁ እንግዶች ግን አወያይተናል።
መጋቢ ሐዲስ እሸቱ አለማየሁ በአዲስ አበባው ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር፣ ለጊዜው እዚህ ዩናይትድ ስቴትስ ነው ያሉት።
ሌላው ከአዲስ አበባ የማህበረ ቅዱሳን የስራ አመራር ጉባኤ አባልና የቀድሞ የሐመር መጽሔት ዋና አዘጋጅ ዲያቆን ብርሃን አድማሴ።
ቅድሚያውን ለአዲስ አበባው እንግዳችን ለዲያቆን ብርሃን አድማስ ሰጠን።
ይህን ሁኔታ ያመጣው ምን ይሆን?
እንግዲህ ከየት እንደመጣ እንኳን አምጪዎቹ ናቸው መጠየቅ ያለባቸው።
እሺ፣ እናንተ እንዳትሆኑ እየፈርቼ ነው። እሺ፣
እኛ አይደለንም። በነገርህ ላይ የማህበረ ቅዱሳን ሚዲያ ከሆኑት አንዱ የስማ ጽድቅ ጋዜጣ በወቅቱ እንዲያውም ዋና አዘጋጁ ዲያቆን ኤፍሬም እሸት የነበረ በነበረበት ጊዜ ይሄ ጉዳይ አሁን አንተ እንዳልከው በአዲስ አበባና በክፍለ ሀገር ከተሞችን ስሜቱ ነበረ። እንደ ውዝግብም በሰርግ ላይ መጫወት ይፈልጋል። ባለሳሳት አዲሱ መጫወታ ብንለው የተሻለ ነው። በሰርግ የሚደረገውን የቤተሰብ ዘፈን የኔታ በኋላ ሊገልጹት ይችላሉ። ምክንያቱም በወንጌላችን መንግስተ ሰማያት ለልጁ ሰርግ ያደረገ ሰውን ትመስላለች ሲል ሰርግ ቤት የሚገኙትን አራቱን ያነሳል። አራቱ የሚላቸው የሙሽራውና የሙሽሪት ተዋህዶ፣ የሙሽራው ዘመዶችና የሙሽሪት ዘመዶች ትስስር፣ መብል መጠጥና ጨዋታ ይለዋል። ይሄን አራተኛው በአስተምሯችን ጨዋታ ስለሚባል የቤተሰብ የሁለቱ አዝማደ ምዕራት ተገናኝተው ደስታቸውን የሚገልጹበት አሁን በአሁኑ ቋንቋ ዘፈን እንበለው ካልክ ይህኛው ጨዋታ ነው የሚባለው። ምክንያቱም በእኛ ቤተክርስቲያን መምህራን ዘንድ ዘፈን ሌላ ተደርጎ ነው የሚቆጠረው። ሆኖም ግን ውዝግቡን ያመጣው ዘፈን የሚለው ቃሉ ጭምር ስለሆነ ማለት ነው። ግን በመጽሐፍ በዘፈንም አመስግኑ የሚል ስላለ አንዳንድ ሰዎችም ይህን አንስተው ይከራከራሉ። ሌሎችም ጥቅሶችም ይጠቅሱ አሉ። አሁን በዋልባም ይዘፈናል ይላል። ብቻ ሁሉም ለሚፈልገው የሚደግፈውን ያመጣል። እና እኔ በደረስኩበት መረዳት አሁን ዘፈን የሚለው ቃል ሶስት እንቅስቃሴዎችን የያዘ ይመስለኛል። አንደኛ ማህሌትን በዘፈን አመስግኑ የሚለው ማህሌት ላይ እንቅስቃሴ ስላለ እንቅስቃሴውን ሲያይ ዘፈን ሊለው ይችላል እንጂ ዘፈን ቤተክርስቲያን ውስጥ ገብቶ ዓለማዊ ዘፈን ይዘፈናል ማለት አይደለም። ሁለተኛው ጨዋታው ራሱ አሁን ያልነው በወንጌል የቤተሰብ በሰርግ በታቦት ማክበር ይህም በመሳሰለው የሚደረገው ይሄ በኦሪትም የነበረ ነው፣ እስራኤልም ሲያደርጉት የነበረ ነው። ይህንንም አሁን ዘፈን እየተባለ ይጠራል። ሶስተኛው ደግሞ ይሄ ሙዚቀኞች በተለያየ መንገድ የሚያደርጉት ነው። እንግዲህ ያኛው ደግሞ መጽሐፋዊ ዘፈን የሚለው ራሱን የቻለ ጥናት ይጠይቃል። እና ይሄ ማምታታት ፈጥሯል እንጂ በሰርግ ዕለት ቤተሰብ ለደስታ ልጆቻቸውን ሲሸኙ የሚያደርጉት ጨዋታ ነው። እሱ ደግሞ የተከለከለ አይደለም። መዝሙር ቢዘመር በሰርግ ዕለት ኃጢአት ነው ማለት አይደለም። ምዕመናኑ ደስታቸውን ደግሞ መግለጥ አለ ያለባቸው ሰርግም ይሄን ያካትታል። ይሄን ባለመረዳት ውዝግቦች ስለነበሩ ማህበረ ቅዱሳን ምን አድርጓል በዚያ ሚዲያው በ91 ዓመተ ምህረት የቤተክርስቲያን ሊቃውንትን አናግሮ ይሄ ሀገረሰብ ባህላዊ ጨዋታ በሰርግ ላይ ክልክል እንዳልሆነ እርግጥ ያነሳው ይሄን ጉዳይ ብቻ አይደለም። የቤሎ ነገር እንደዚህ ያወዛግብ ነበረ። ምን የማያወዛግብ ነበረ ያን ጊዜ?
ዛሬም ብዙ አወዛጋቢ ነገሮች አሉ። አንዳንዱን እናነሳለን። ሀሳቡን ያዙልኝ፣ በኋላ እንደገና ደግሞ መለሳለሁ። ወደ መጋቢ ሐዲስ ሊሄድና እሳቸው ደግሞ በዚህ ላይ ያላቸውን እስቲ ግንዛቤ።
መልካም። በመጀመሪያ ደረጃ ከእሱ ጋር እሱን በመጋበዝ አመሰግናለሁኝ። ብስል ያለ ያነበበ ያሰበው የሚናገር የተናገረውን የሚያደርግም ንግግሮቹ እውቀት ላይ የተመሰረቱና መልስ ላይ የተመሰረቱ ወንድማችን ነው። ደስ ብሎኛል በመጀመሪያ ደረጃ። ከዛ በመቀጠል በአንዳንድ በእንደ ጉዳዮች ላይ እሸቱ ምን አለ፣ ማህበረ ቅዱሳን ምን አለ፣ አየለ ከበደ ምን አለ ሳይሆን ኦርቶዶክስ ተዋህዶ ቤተ ክርስቲያን የነበራት ስሪት የነበራት አቋም ምን ነበረ፣ ዛሬ ሴት ነው ያለች፣ ወደፊትም ወደ ትቀጥላለች የሚለው ጠቅላላ አድርገን ብንነጋገር ጠቃሚ ነው ብዬ አምናለሁ። ይህንን ካልኩኝ በኋላ ክርስትና የህዝብን አኗኗር የህዝብን ባህል የአንዲትን ሀገር ቅርስ የአንዲትን ሀገር ማንነት እያረመ እየኮተኮተ እያስተካከለ የበለጠ ያሳድገዋል እንጂ ካለበት ወደ ታች አያወርደው። እንደሚታወቀው ክርስትና የመነጨው እንደ መነሻ ኢየሩሳሌም ነው። ክርስትና መሰረቱ በብሉይ ኪዳን ነው። ወደ አራቱ ማዕዘን ሲፈስ ወይም በአራቱ ማዕዘን ሲሰራጭ ሐዋርያትም ከክርስትና ጋር የሚጣሉትን ከክርስቶስ ጋር የሚጣሉትን ወይም ክርስትናን ያፈርሳሉ ከክርስትና ጋር ተቃራኒ ናቸው የሚሏቸውን ነገሮች አስተው እንጂ በመንፈሳዊነት ስም በመዝሙር ስም የህዝብን ትውፊት የሚገልጥ ምናልባት አሁን የዘፈን ጉዳይ በሰርግ ቤት ተነሳ እንጂ አሁን ታቦት ሲወጣ የታቦት ዘፈን የሚባል ነበር ሊቃውንቱ የሚናገሩት። እንደሚታወቁም በቤተ ክርስቲያን መርጌቶቹ መምህራኑ በያሬዳዊ ማህሌት ያመሰግናሉ፣ በጸናጽል በከብሮ ያመሰግናሉ። ህዝቡ ደግሞ የራሱ ደግሞ እንደገና ማመስገኛ ነበረው። ያ ማመስገኛ ግጥሞቹ ምን ያህል የበሰሉ እንደነበሩ ምን ያህል ያደጉ ሃይማኖታዊ ይዞታቸው ብቻ ሳይሆን ስነ ጽሁፋዊ ይዞታቸው ስነ ቃልነታቸው ራሱ እንደሱ ሆኑ ነገሮች ነበሩ። አሁን እነዛ ነገሮች ከቤተ ክርስቲያን ከሞላ ጎደል እየተሸረሸሩ አሁን በአሁኑ ጊዜ ከ25ና ከ30 ዓመት በላይ የሆኑ እናቶችና አባቶች ቤተ ክርስቲያን ታቦት ለማንገስ ሲመጡ የሚሉት ነገር ተሰናቸዋል። ግማሾቹ አላወቁትም። ያወቁትም ቢሆን እንደ ተሳሳት አድርገው በመገመት እንደውም አንዲት እናት እንደዚህ ወጣቶች የሚዘምሩት መዝሙር መያዝ ባለመቻሌ የድሮ ማይባልም እያላቸው ይኸው ቤተክርስቲያን መተን ዝም ብለን እንመለሳለን ብሎኛል መገናኛ እግዚአብሔር አባግኝቻቸው። ስለዚህ ህዝቡ በዚህ ብቻ ሳይሆን በቤተ ክርስቲያንም በኩል የታቦት ዘፈን ወይም ደግሞ የታቦት መዝሙር የምንለውን አስቀርተነዋል። ይህ ስህተት ነው። በቀደም ነገር ያለው ለአንተ ከቃ ለምሳሌ በእንቁጣጣሽ አካባቢ ግጫ ነቀላ ላይ ወይም ደግሞ አበባየሆሰ የሚሉት ዘፈን ነበር የሀገር ባህል ማለት ነው። ያ የዘመኑን መለወጥ የሚገልጥ የምድሪቱን በአበባ መሸፈን የሚገልጥ ጊዜውን፣ ሁኔታውን፣ ቦታውን ያመጣጠነ መልእክት የሚያስተላልፈውን ሀሳብ ዛሬ ልቁጠን እሸታ ዶሮ ዶሮ የማመየው ጓሮ ይባል ነበር። ዶ ሃይማኖታዊ ተቃርኖ በምንም ተአምር የለው። ምክንያቱም ክርስቲያን ማለት የማይበላ ማለት አይደለም። የሚበላ ነው። በቦታ የተወሰነ ነው። በጊዜ የተወሰነ ነው። በባህል ውስጥ በትውፊት በታሪክ ውስጥ የሚያልፍ ነው። እነዚህን ነገሮች ጨፈላልቀን ቅርጽ አሳጥተናቸዋል። ስለዚህ እኔ የትምህርት አላማ የእውቀት አላማ ባህልን፣ ትውፊትን፣ ማንነትን ከአራሙቻ መጠበቅ ነው እንጂ ባህል ማጥፋት አይደለም። ትውፊትን ማጥፋት ታሪክን ማጥፋት አይደለም። እንደው እኔ ሲገባኝ
ግጥም ቢሉ መጋቢ ሀሳቡ እንዳላስረሳኝ ግጥም ቢሉ አሁን ለምሳሌ መዝሙሩን ከሌላ ጋር አደባልቆ ማቅረብ
እኮ ይሄ እኮ ስህተት ነው።
ይሄ ምን ይባላል?
ስህተት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን የገጠማት ፈተና አገልግሎቱ በጠቅላላ በወጣቶች እጅ ወደቀ። የመዝሙር የወንጌሉም አገልግሎት በወጣቶቹ ገደቀ። ወጣቶቹ ደግሞ ወጣቶቻቸው ከማደግ ይልቅ በራሳቸው ልክ ቀደው መስፋት ፈለጉ። ስለዚህ ሁሉ ነገር ነውር መሰላቸው። መረጃ ግማሾቹ እውቀት የላቸው፣ ግማሾቹ አንባቢዎች አይደሉም፣ ግማሾቹ እነሱ ያልገባቸው ሁሉ ልክ አይደለም ብለው ደመደሙ እንጂ የነበረውን ነገር በሌላ ነገር መተካት ጥሩ ነው ብዬ አላምንም በግሌ።
ወደ ዲያቆን ብርሃን ልሂድና ቀደም ሲል ጨዋታ ይባላል ሲሉ ምናልባት ጨዋታ ነው መባል ያለበት እንጂ ዘፈን መባል የለበትም። በሰርግ ጊዜም ዘፈኖች አሉ። ይሄንን በመሳሪያ አቀነባብረው ቢያቀርቡት ዘፈን ይሆናል፣ ስለዚህ ደግሞ ክልክል ነው ሊባል ነው? ምንድን ነው ጨዋታና ዘፈን ልዩነት አለው ስላሉ ነው?
አዎ፣ ምን መሰለህ፣ እኔ አሁን ዘፈን ጥናት ይጠይቃል። ዘፈን በግልጽ በመጽሐፍ ቅዱስ ለምሳሌ የተወገዙባቸው ቦታዎች አሉ። የምናሻሽለው አይደለም።
ግንኙነት አጥሮ አድርገው እንደገለጹት ደግሞ በባህሉ ውስጥ እግዚአብሔር የሚያነቀፋቸው አሉ። ክርስቲያኖቹና ለክርስትና የሚያስቡት ማሰባቸው መልካም ሆኖ ግን በወንጌል መርፌ ተፈላችሁ ግመል ትወጣላችሁ እንደተባለው እንዳይሆን ያ ምን ሞግተው ማህበረሰብ ሊተው የሚገባ በጣም ብዙ አይነት ነገር አለ። ቅድም የኔታ እንዳሉት ብዙ ነው ደምህረት ብዙ ያልተገባን ሰዎች ያዝነውና በአንድ ወቅት ይገርማል ዋናውን አስተምሮ ተጥቶ ሌላ ነገር ይያዛል። ህዝቡም እዚያ ላይ ይረባረባል። ለምሳሌ ያህል ቡና በኢትዮጵያ ቤተክርስቲያን ያደረሰው ጉዳት ትልቅ ነው ብዬ ነው የማስበው። የትምህርተ ቡና አንዱ ሰው ከውሽማው ቤት ቁጭ ብሎ ቡና ተከልክሏል ይላል። እንግዲህ ዝሙቱን ትቶ ማለት ነው ትልቁን ነገር ይተውና በትንሹ ነገር ሲከራከር ይውላል። ስለዚህ አሁን እኔ ጨዋታ ይባላል ያልኩህ አሁን ያልካቸው ግጥሞች ጨዋታ ናቸው፣ ምስጋና ናቸው፣ ደስታ መግለጫ ናቸው።
እነዚህ በመሳሪያ ተቀነባብረው ቢዘፈኑስ? ሙሽራው ሲገባና ሁለቱ ሲገቡ ሙሽራዬ ተብሎ ይዜማል። ያ በመሳሪያ ይታጀባል። ይሄ ክልክልነቱ ምንድን ነው ለማለት ነው።
አሁን ይሄ ጨዋታ ነው። ጨዋታ ነው ካልክ አምልኮት አይደለም። በቤተክርስቲያን ለእግዚአብሔር የሚቀርብ አምልኮት ስላልሆነ በዚያ ስርዓትና ቀኖና አይገዛም። እንደዚህ የሚልም የለም። አንተ ካነሳው ከባህል አንጻር ግን አሁንም ባህላዊ እንደሆነ ቢቀጥል እኔ መርጣለሁ። ታዲያ አሁን ማሲንቆ ዋና በሰሜኑ የሰርግ ማድመቂያ ነው፣ ከበሮ ማድመቂያ ነው። የቤተ ክርስቲያኑን ባይሆን የራሱ የሆነ አሁን በኢትዮጵያ ባህል ካሁን ባለው የገጠሩ ማህበረሰብ ቀረርሶን ለምሳሌ በምንም መንገድ የሚተካ አይመስለኝም። ስነ ልቡናዊ ማነቃቃቱ ማለት ነው። እንደ ባህል ካነሳው አሁን እንደ ሃይማኖት ከሆነ አይመለከተን። ቤተ ክርስቲያን ያለ ዘፈን ዳርክ በዘፈን ዳርክ ድግስ ኖረ አልኖረ ጉዳያችን አይደለም። ደስታን ከገለጽ ግለጽ በቤተክርስቲያን የሚደረገው ማድረግ ነው እንጂ ከዚያ በኋላ ያለው የባህል ጉዳይ ነው።
ግን ምንድን ነው የሚያሳዝነው እኮ አሁን ቀደም ሲል መጋቤ እንዳሉት መድረኩ በወጣቶቹ ሰባኪ ወንጌል ነን በሚሉት ተያዘና እነዚህ ሰዎች ራሳቸው ሲያገቡ ባህሉን የለቀቀ መዝሙር አንድም ጨዋታ ወይም ዘፈን የሌለበት አድርገው ራሳቸው ይዳራሉ። አሁን እንግዲህ እነዚህ ሰባኪ ወንጌል ተብለው መድረክ ላይ የሚቆሙ ናቸው። ህዝቡ እነሱን ያያል። አይ እከሌ ያገባው እንደዚህ ነው እኔም እንደዚህ ማግባት አለብኝ መንፈሳዊ እንድባል ይባላል። እና የት ላይ ነው ትምህርቱ መሰጠት የሚጀምረው? ማይንገራቸው ለእነዚህ ሰዎች
እኔና
እሺ መጋቢ
እኔ በመጀመሪያ ቅድም ያልኩ ችግር ነው እንግዲህ አይኗን እያወጧት ቅንድቤን አደር አለች ይባላል በምሳሌ አባቶቻችን ሲናገሩ። እኔ አጠቃላይ አስተሳሰባዊ ቃላዊ ተግባራዊ ለውጥ ማምጣት ሲገባ ሰዎችን ቅድም ወንድማችን እንዳለው ሰው እያማ ሰው እየጠላ ዝሙት እየፈጸመ እያመነዘረ እየዋሸ እየሰረቀ ነገር ግን ጥሩዎቹ ባህሎቹን እንዲጥል የሚደረጉ ስብከቶች አሁን ቅድም ተነግሯል። ስለ ቡና የተሰጠ አይነት ትምህርት እኮ ነው የገጠመ ነው። አሁን ቡና የጥንቶቹ እውነተኞቹ ባህታውያን መናነያኑ ጾም እየተሻረ ስላስቸገረ ሀይሜት እያመጣ ስላስቸገረ ሱስ እየሆነ ስላስቸገረ አውግዞ ነበር። በኋላ የመጡ አስመሳዮቹ ባህታውያን ለምን ተጠቀሙበት? ስለ ጀበና ስለ ቡና ለማውራት ምዕራፍና ቁጥር አይጠይቅም ወይ ትርጓሜ ቤት ቅኔ ቤት መግባት አይጠይቅም። ጀማሪ ባህታውያን የመጀመሪያ ሰው ቡና ተጠቅሎ ነው የሚጀምሩት። ልክ በዚህ በዘፈኑም ጉዳይ የገጠመን ፈተና ይሄ ነው። አሁን እነዚህ ሰዎች የሚስተካከላቸው ማን ነው? እኔ ቤተ ክርስቲያኖች ናት ብዬ አምናለሁ። አሁን በእርግጠኝነት ከዛሬ 10 እና 15 ዓመት በኋላ ደግሞ ህዝቡ ባህሉ መፈለግ ይጀምራል። የኔ የሚለው ነገር ይፈልጋል። ክርስትና ደግሞ ቅድም እንደነገርኩ ማንነትን ማጥፋት አላማው አይደለም። ማንነትን መደምሰስ አላማው አይደለም። ይህ ሐዋርያትም አላደረጉትም፣ ሊቃውንትም አላደረጉትም፣ ከዛ በኋላ የተነሱ ዳርክ ሊቃውንትም አላደረጉትም። ስለዚህ እነዚህ ሊያርማቸውና ሊያስተካክላቸው የሚገባው ቤተ ክርስቲያኒቱ ሀይ፣ እዚህ ጋር ቁሙ፣ ድርሻችሁ እስከዚህ ድረስ ነው። ይሄ የመወሰን መብት የመፍጠር መብት የላችሁም። መቼም የኢትዮጵያ ቤተ ክርስቲያን ብዙ ጊዜ እንደምናገረው እኔ ተሰርታ ያለቀች ቤተ ክርስቲያን ናት። የሚጨመርባት የሚቀነስባት፣ የሚጠብ የሚሰፋ፣ የሚከለስ የሚበረዝ ስርዓት የላትም አልነበራትም። በዚህ ጉዳይ ደግሞ ህዝቡን በባህልም የመምራት ኃላፊነት ስካሸው ላይ ስሎ መቼም የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ሙዚቃ፣ የኢትዮጵያ ምንድነው በጠቅላላ ከሞላ ጎደል የኢትዮጵያ ቤተክርስቲያን ተጽዕኖ ያለበት ነው፣ እናውቀዋለን። ሌሎችም ምሁራን የሚናገሩት ነው። ስለዚህ ተጽዕኖ ፈጣሪነቷን ተጠቅማ ህዝቡ ለኃጢአት እንዳይጋለጥ፣ ለወንጀል እንዳይጋለጥ፣ ለመከፋፈል እንዳይጋለጥ የመስራት ኃላፊነት አለበት። በአንጻሩ ደግሞ ባህሉን የማስጠበቅም ደግሞ በተዘዋዋሪ ኃላፊነት አለበት። ለባህሉ ለትውፊቱ ኃላፊነት ያለባት ቤተክርስቲያን ናትና ህዝቡ ለሚያደርገው ለሚለብሰው ለሚበላው ለሚያደርገው ሁሉ እንቅስቃሴ ሙሉ ኃላፊነት የምትወስድ ቤተክርስቲያን ናት። ስለዚህ እኔን ማስተካከል የምትችለው ቤተክርስቲያኒቱ ናት ብዬ አምናለሁ።
ዲያቆን ብርሃንስ የማን ነው ይላሉ ኃላፊነት?
አዲሱና እንግዶቹ የጀመሩትን ለማጠቃለል ይመለሳሉ። ወደ ቀጣዩ ዝግጅት ግን እንለፍ።
ቀጥሎ የንጉሥ አክሊሉ መስኮት መከፈት ነው የሚጠባበቀው። ግን አንድ ነገር ልጠይቅህ።
ማን? እኔ ነው አዲሱ?
የቴዎድሮስ ራዕይን አስታወስከኝ። ማን ነበር ያ አስሬ? እኔ ነው እያለ ልብ የሚያወልቀውና የቴዎድሮስን ጥፊ ሊቀምስ የነበረው ተዋናይ
እዚህ አጠገቤ ያላንተ ማን አለና ብለው ሊያልሱት ነበር። ለማንኛውም እንደ ቴጌቱ መልእክተኛ የተጫወተው ታዲያ አዲሱ መለሰ ነው።
እርሱን አስታወስከኝ እና በል ተጠየቅ።
እኔ ነው
አሉላ ጊዜ የለንም አስሬ እኔን ነው አትበል። ይልቅ አሁን ወቅቱ የምንድን ነው? የክረምት በጋ መጸው ጸደይ ሀጋይ ወይስ ምን?
እኔ ነው ለነበር ይቅርታ አዲሱ ንጉሴን እንጠይቀው ባከ።
ቀጥል ልጄ ንጉሴ። በቅድሚያ ግን ሰላም ላንተ ይሁን።
አዲሱና አሉላ እናንተም እንደምታውቁት በትርፍ ጊዜያችሁም እንደምትከታተሉት የአውሮፓ እግር ኳስ የዝውውር መስኮት ከተዘጋ ሰነበተ። የኔውም መስኮት ግን ዛሬም ተከፈተ። ገባሁ። የገባሁትም የውሃ ባህሪ ሰልጥኖበትና አይሎበት ያለፈውን የክረምቱን ወቅት አሳልፌ የነፋስ ባህሪ የሚሰለጥንበትንና የሚያይልበትን መጸው የተሰኘውን የዓመቱን መጀመሪያ ክፍለ ዘመን ይዤ ነው። መጸው ካለፈው መስከረም 25 ቀን ጀምሮ እስከ ታህሳስ 25 ቀን ድረስ አምሮና ተሞሽሮ ተከብሮና ተዘክሮ ደምቆና አሸብርቆ ከክፍለ ዘመናት ልቆ ለመጪዎቹ 91 ቀናት አብሮን ይቆያል ማለት ነው። አንዳንዶች ይህን ክፍለ ዘመን መጸው ሳይሆን ጸደይ ነው ይላሉ። ጉንጭ አልፋ ክርክርም ያካሂዳሉ።
አባተም ጽፈውታል። ያው መጸው ነው አሁን ያለው የሚመጣው ከክረምት ቀጥሎ። ጸደይ የሚባለው ከሰኔ ከክረምት መግቢያ ከበጋ በኋላ የሚመጣ ነው። ቅዱስ ያሬድም እንዳወጣው ወቅቶቹ ሲተነትን ያሁኑ መጸው ነው። እርግጥ ዘመነ ጽጌ ይለዋል እሱ። ያው እንደምታውቀው አሁን በኋላ ከ26 በኋላ ዘመነ ጽጌም ይለዋል። ግን ጸደይ የሚባለው ከበጋና በክረምት መካከል ያለው ነው። ሌላ በትግርኛ እንኳን ሌላ ሀንደ ጸዲሁም ነው የሚባለው። እንደ ጸደይ እንዴት እንኳን አሳለፋችሁ ወይም እንዴት አሳለፋችሁ ይባላል። ከግዕዙ ጋር ይመሳሰላል። ና ጸደይ የሚባለው
የበልጉ ወቅት
የበልጉ ወቅት ማለት ነው። ጥሩ አመጣኸው። የበልጉ ወቅት ነው ጸደይ የሚባለው። ስለዚህ ካለማወቅ ነው እንጂ አሁኑ ከክረምት ቀጥሎ ያለው መጸው ነው ማለት ነው።
መጸው ምንድን ነው? እስቲ ምንድን ነው የሚሰጠው? ምንድን ነው ከሌሎቹ የተለየ ጸጋ ሀብት ያለው መጸው?
መጸው የፍሬ ወቅት ነው። እንግዲህ ያው እስከ ታህሳስ 25 ያለው እንደምታውቀው የፍሬ ወቅት ነው። ከዛ በኋላ ውቅያ የሚጀምረው በድሮ በአሁኑ ጊዜ ሳይሆን በድሮ እህል የሚወቀው ከዛ በኋላ። ይሄ የአጨዳ ወቅት ነው መጸው። በአጭሩ ክረምት ሲያልፍ አጨዳ ነው የሚመጣው። የአጨዳ ገበሬው እህሉ የሚሰበሰብበት ከዝናብም ከአዋፍም ከሌሎችም ነገሮች ተርፎ አዝመራው የሚሰበሰብበት ስለሆነ የአዝመራ መሰብሰቢያ ወቅት ነው።
በዚህ በክረምቱ የሆነ ሁሉ ማለት ነው።
ያው አሁን የአዝመራ መሰብሰብ መጸው የአዝመራ መሰብሰቢያ ወቅት ነው። ከዛ በኋላ እንግዲህ ወደ በጋ ስንመጣ እህል ይወቃል ማለት ነው። አዝመራው ይከተታል ወደ ጎተራው ማለት ነው። አሁን ግን በአጭሩ የመሰብሰቢያ መጸው የአዝመራው መሰብሰቢያ ወቅት ነው።
መልካም ካህሳይ የማትበላ ወፍ ይላል አሰፋ ባተ። ወፌ ሆይ ብረሪ እያለ ይዘፍናል ማህሙድ አህመድም። ወፌ ላላ እኔና አንቺ ሌላ የሚል ዘፈንም ነበረ አለም። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ብለው መጋቤ ምስጢር መንግስቱ ለማም በአማርኛ ተቀኝተዋል። ንገሪኝ የመስቀል ወፍ ስለ አንቺ እጨነቃለሁ፣ ህልውናሽን እንጂ መኖርሽን የታውቃለሁ የዓለም ገጣሚ ነበረ። በዓሉ ግርማ ኦሮማይ በተሰኘው መጽሐፉ ሮማን የማለዳ ወፍ ናት ይላል። እንዲህ እንዲህ እየተባለ አዋፋትና ሌሎችም ፍቅራቸውን የሚያዳብሩበት የጫጉላ ቤታቸውን የሚያሳምሩበት ከአልጋ የሚወድቁበት ይኸው የያዝነው የመጸው ክፍለ ዘመን ነው።
በእንስሳት ዓለም ከወሰድ ደግሞ የትራኮ ወቅት ነው ማለት። ለምሳሌ የጥቅምት ወይፈን እንኳን ይባላል አይደለም? ጥጋበኛ ሰው ሲያጋጥም ይጠግባሉ እና አንጻራዊ በሬውም አይታረስም ያኔ። የሳር እሸቱ በልተዋል፣ ቃርሚያው አለ፣ እንደፈለግም ውሃው አለ፣ የጠራ ውሃ። ስለዚህ ከአዋፍ ጀምሮ እንስሳትም ያኔ ሙሽርነት ጊዜች ነው፣ የግንኙነት ወቅት ነው። የሰው ሰርግ ከመሆኑ በፊት የእንስሳት ሰርግ መጸው ጊዜ ነው።
አመሰግናለሁ ካህሳይ ገብረ እግዚአብሔር። ይህ ክፍለ ዘመን ደጋግመን እንዳልነው መጸው የአበባ የፍሬ የነፋስም ወቅት ነው። ስለዚህ የነፋስ ጉዳይ ብዙ ያነጋግረናልና ምናልባትም በሌላ ጊዜ በሰፊው የምመለስበት ይሆናል። የዛሬ 15 ቀን ግን ያሳለፍነው ክረምት በወይንና በበለስ ላይ እንዴት እንደሳቀና እንደተሳለቀ ስቆና ተሳልቆም ክረምቱን እንዴት እንዳሳለፈ ላጫውታችሁ ቃል ገብቼ ለዛሬ በዚሁ እሰናበታለሁ።
አዲሱ ቀደም ብለን የጀመርነው ፕሮግራም
ዲያቆን ብርሃነስ የማን ነው ይላሉ ኃላፊነቱ? እርሶ እንግዲህ ሰባኬ ወንጌልም ነውት?
አዎ አንዱ ያንተ ነው ይሄው እየሰራህ ነው።
እሺ
መድረኩን እየፈጠርክ ነው የሁላችንም ነው ስራው የሁላችንም ነው። እኔ በሰሜን ባይኔም አይቻለሁ አንዳንድ ጊዜ እንደዚህ ያል ጥያቄ ሲያነሱ ሊቃውንቱ ይሄ እንደዚህ ነው ተዋቸው ቤተሰብ ይጫወትበት ይላሉ። ወጣቶቹም ያከብራሉ ይጫወታሉ። ብዙ መንፈሳዊ በተክሊል በስጋው ደግሞ የተደረጉ ሰርጎች ላይ ይሄው ቤተሰብ ሲጫወት አይቻለሁ። እኔም ያየሁትን ከተማ ገብቼ መደናገር ሲፈጠር እንዴ ተጫወቱ ማንከለከላችሁ እያልኩ ሊጫወቱ አድርጌያለሁ። እና እንዲህ እያልን እንቀጥላለን። ኑ ተነሱ ዝፈኑ አለለምን ቤተሰብ ተነስቶ ሲጫወት ግን አልከለክልም።
ለምን ግን እሱ ላይ እንደው አንድ ነገር ለምን ተጫዋቱ?
የኛ በመድረክ ላይ የምንቆምበት አላማ ያን ወንጀሉን ማስፋፋት ነው እንጂ ባህሉ እንደ የማፍረስ አላማ የለንም። እንዳሉት የኔታ እንደዛ የለንም።
ማፍረስ አላማ የላችሁም ግን የመገንባትና ይቅርታ ቆ
የባህሉ መምህር ግን አልሆንም።
ባህል የማፍረስ አላማ የላችሁም አውቃለሁ። ግን ባህሉ እንዳይፈርስ ባህሉ እንዳይቀር የማስታወስ የማስተማር ኃላፊነት ግን አለባችሁ። ታዲያ ጨዋታ አልባ ሰርግ ስታዩ ዝም ለምን ትላላችሁ? ማለት
ነው ደግሞ ምን አለ መሰለህ፣ አንድ ጊዜ የምትረዳኝ ይሄን የሰርግን ብቻ አሁን በምንፈልገው አትወሰደው እንጂ ደግሞ ሌላ ጊዜ ምን ይሆናል መሰለህ፣ ደግሞ ባህልን ደግሞ ዶክትሪን ያደርግና ደግሞ የሚያስቸግር ሰው ደግሞ አለ በሌላ በቤተክርስቲያን። ያን ባህል ልክ ስርዓት አምልኮ አድርጎ ካልተፈጸመ እንዲህ ካልሆነም ደግሞ ብሎ ደግሞ ወደ ቤተ መቅደስ በባህሉ ውስጥ ብቻ አይደለም የሚረብሽ፣ ባህሉ ደግሞ ቤተክርስቲያን ውስጥ እንዲመጣና ደግሞ ይረብሻል። በሁለቱም አቅጣጫ
አንድ ጥያቄ ለእርሶ ሳላቀርብ መሄድ አልፈልግም፣ ግን ወደሚቀጥለው ጥያቄ ይሄንን ሰርግ ላይ ጨዋታ ወይም ዘፈን እንዲቀር እንደው የህግ ያህል ደንግጎ ያወጣብን ማህበረ ቅዱሳን ነው የሚል ሀሜት አለ። ግልጽ ያርጉልኝ። ቀደም ሲል ተናግረዋል። በእርግጥ
በግልጽ ማህበረ ቅዱሳን በሚዲያው እንደዚህ ያለ የቤተሰብ ዘፈን ጨዋታ አይከለከልም ከሃይማኖትም ጋር ተቃርኖ የለውም ብሎ ያወጣው በ91 ዓ.ም ነው ቀድሞ
ብለውኛል።
ግን አንዳንድ ሰዎች ምን ያደርጋሉ ይመስልሃል? የሚመስለኝ አሁን ከአነጋገርህ ስረዳው አንደኛ ብዙ ወጣቶችን እንደዚህ አድርገው አጥንተው ሲከራከሩ ማህበረ ቅዱሳን ናቸው ብሎ የመፈረጅ፣ ሁለተኛ ደግሞ ራሱ የማህበረ ቅዱሳን አባል የሆነና በህሊናው ውስጥ በሳ ያለው በራሱ መረዳት እንደዚህ መሆን አለበት ብሎ የሚከራከር ይኖራል። እንደዚህ ያለ ቢኖር ደግሞ ነገሩን የማህበር አያሰኘውም ሊያስሰኘውም አይችልም። እንዲህ ያሉ ሰዎች በገዳምም ስለሚኖሩ ማለት ነው። አሁን ቅድም የኔታም እንዳነሷቸው እኮ በባህታዊ ስም እኮ ብዙ ስተት ትምህርት የሚሰጡ ሰዎች አሉ። እነዚያ ሰዎች ገዳማትንም ባህታውያንንም አያስነቅፉም። መለየት የቤተ ክርስቲያኒቱ ስራ ሆኖ ማለት ነው። እንዲህ ያለ ሁልጊዜ የሚኖር ስለሆነ
አዎ። ከሰርጉ ጋር የተያያዘ ግን ደግሞ ሁለታችሁም እንደምታውቁት ሚዜዎች ይመረጣሉ። እንግዲህ እኔ በእኔ እድሜ የማውቀው ሴቷም ሶስት ወንዱም ሶስት ሚዜ ሲመርጥ ነው። ዛሬ 6-6 አለ፣ 4-4 አለ፣ በቅርብ 12 ሚዜዎች አይቻለሁ። ምን ይሆን ይሄ? ስለ ሚዜ ምን ተገንዝባቸዋል? ምን ታዝባቸዋል? መጋቤ
እኔ አዲሱ አሁንም እኔ የምናገረው ነገር ቅድም የነገርኩህን ነው። እኔ ባህሉ ከክርስትናው ጋር እንደማይጣላ የመንገር ኃላፊነት አለብን። እንዳልኩህ ማንኛውም ነገር አንድ ክርስቲያን አበላሉን፣ አጠጣጡን፣ አረማመዱን፣ አነጋገሩን፣ አጠቃላይ ትዳሩን፣ ኑሮውን ሁሉ በክርስትናው መለካት አለበት እንጂ ክርስትናው በሱ ኑሮ ሊለካ አይገባም። አሁን ባህሉ እኛ ማረጋገጫ ለህዝብ መስጠት የምንችለው ሚዜ 12 ይሁን 24 ይሁን 15 ይሁን የሚለውን አይደለም። በአጠቃላይ ግን እዚህ ላይ የሚያደርጋቸው ክንዋኔዎች በጠቅላላ ከሃይማኖት ጋር እንደማይጣሉ ማረጋገጫ መስጠት ግን እንችላለን። የእኛ ስራ የሚሆነው ማለት ነው አሁን ባለው ሁኔታ። ምክንያቱም አሁን ይሄ ውይይት ገና የሚያነደው እሳት አለ፣ የሚያቀጣጥለው እሳት አለ። ብዙ ሰዎች እንደ የግል ፍላጎታቸው እየተረጎሙ የግል አስተሳሰባቸውን ከእምነታቸው ጋር እየሰፉ ሌላውን ማለበስ የሚፈልጉ ሰዎች አሉ። ስለዚህ ባህሉ ከሃይማኖት ጋር ይጣላሉ? አይጣላም። ምክንያቱም ቅድም ወንድማችን እንደነገረ በመጽሐፍ ቅዱስ ውስጥ የባልና የሚስት ግንኙነት በብሉይ ኪዳን የእግዚአብሔርና የእስራኤል ግንኙነት ተደርጎ ተወስዷል። በሐዲስ ኪዳን የክርስቶስና የቤተክርስቲያን ምሳሌ ተወስዷል። በዘመነ ሊቃውንት ደግሞ የመለኮትና የስጋ ተዋህዶ ምሳሌ አድርገው ተወስደውታል። በሰርግ ቤት የሚከናወኑትን ነገሮች ለምሳሌ ፍሪዳውን፣ የሚበላውን፣ የሚጠጣውን በሰርግ ቤት አራት ነገር ይከናወናል። በሙሽራውና ሙሽሪት ይዋሃዱበታል። የሙሽራው ዘመድና ዘመዶችና የሙሽሪ ዘመዶች ይተዋወቁበታል። ባዕድ ናቸው። እንግዲህ ሰው መቼም እህቱን አያገባም፣ ባዕድ ነው የሚያገባው። አንድ የተለየ ትውልድ ወደዛ ቤት እየገባ ነውና እነዛ በዛ ቀን ይተዋወቃሉ። ሶስተኛ በሰርግ ቤት ዘፈን ጨዋታ ይደረጋል። ቅድም እንደተባለው አይነት ይልቅ ሀሳባቸውን የሚገልጡበት ግጥም ሊሆን ይችላል፣ ዜማ ሊሆን ይችላል፣ የተለያየ የሚገልጡበት ነው። እንደየባህሉ የተለያየ ነው። ሌላው መብል መጠጥ አለ ተብሎ መብል መጠጡ ምሳሌ አድርጎ ባለቤቱ ተናግሯል። በጣና ዘገሊላ ሰብል ቤትም ወይኑ ውሃውን ሆን ያደርጉል። አሁን አሁን የመጡ ሰዎች እኮ ሰርጋቸውን በለስላሳ የሚያደርጉ ሰዎች ገጥሞ ነበር። ውሃ የሚያደርጉ ማስተቀ እኛ እርማት የምንሰጠው ክርስትናው ከዚህ ጋራ ባህሉ ይጣላል አይጣላል ማረጋገጫ ስጡን የሚል ሰው ካለ ልክ እኛ የለም በሰርግ ቤት ባለቤቱ ተገኝቷል፣ ውሃውን አድርጓል፣ ባርኳል። ነገር ግን እያንዳንዱ የሚበላው የሚጠጣው የሚከናወነው ነገር ግን ክርስትናን ሊያጠፋ ክርስትናን ሊያፈርስ ክርስትናን ሊያጠለሽና ሊያበላሽ አይገባውም ምን ብለን ማረጋገጫ ትምህርት እንሰጣለን። ከዛ በተረፈ ግን በእያንዳንዱ ባህል ውስጥ እየገባን መቼም በየዘመኑ መቼም ብዙ ነገሮች ይቀየራሉ። አሁን ሚዜ ድሮ ሶስት ነበር፣ አሁን 10 ሆነ፣ አሁን 12 ሆነ። እንግዲህ ሰው እየበዛበት ሲመጣ ማን ሰው ምን ያደርገው ይችላል በጊዜው ጊዜው የምና በእያንዳንዱ ጉዳይ ላይ ገብተን ትንታኔ የመስጠትና ይህን የማስፋፋት እውነቱን ለመናገር የእኛ ስራ ነው ብያለሁ።
እሺ፣ እኔ እንደው ይህን ያነሳሁት ለምንድን ነው? አንደኛ ነገር አዲስ የመጣ ነገር በመሆኑ ይሄ ደግሞ በብዛት የሚታየው በወጣት አማኞች ዘንድ በመሆኑ እናንተ ደግሞ የእምነቱ ሊቃውንት ስለሆናችሁ ነው ወደዛ ያመጣሁት እንጂ የባህል ጠባቂ ናችሁ ለማለት ብቻ አይደለም። ባህልም
አጠቃላይ ችግራችን ነው። አዲሱ በጣም ይቅርታ ላቋርጥህና እንደው በአጋጣሚ አሁን ሚዲያው ላይ ዛሬ የሰርጉን ጉዳይ አነሳህ እንጂ አንተ በጣም ብዙ ነገሮቻችን ባለፉት 30 እና 40 ዓመታት በተለይ ባለፉት 10 እና 15 ዓመታት ውስጥ ያጣናቸው በጣም ብዙ ነገር ነው። ከንግድ ቤት ስያሜ ጀምሮ ከተራው ነገር ተነስተው እኮ ነው። አሁን አዲስ አበባ ላይ የካፌዎቹ ስያሜ፣ የሻይ ቤቶቹ ስያሜ፣ የጸጉር ቤቶቹ ስያሜ የሚገርም ነገር ጽዳታቸውን እያወቅ ነው። ግን ለንደን ጸጉር ቤት ሊል ይችላል፣ ወይም ፓሪስ ጸጉር ቤት ሊል ይችላል። ንጽህናቸውን ፓሪስ ደረጃ ከማድረስ ስማቸውን ፓሪስ ያደረሱ ሰዎች እናውቃለን። ስለዚህ ችግራችን ይሄ ብቻ አይደለም። አጠቃላይ ዓለም አቀፈው የባህል ወረራ አደጋ ገጥሞና ብዬ አምናለሁ።
ልክ ነው። ብቻን ደግሜ ለማጠናከር ብርሃን ዲያቆን ብርሃን እመጣለሁ። ግን ይሄን ያመጣሁት ምንድን ነው የሚበዛው በቤተ ክርስቲያን ወጣቶች ዘንድ ስለሆነ እናንተ ለቤተ ክርስቲያኒቱ ቅርብ ስለሆናችሁ ሊነገራቸው ይገባል ነው። ከእናንተ አንደበት መነገሩ መልካም። ለዚህ ነው ዲያቆን ብርሃን ሊጨምሩ የፈልጉት አለ
መሰለኝ። ሚዜን በተመለከተ ሚዜን ነገር አንተም ሶስት አልክ እንጂ አሁን እኔ የሴት ሚዜ አላውቅም። ባደግኩበት ማህበረሰብ ሚዜ ያለው የወንድ ብቻ ነው። ቁጥሩ ደግሞ እንደው 24ም 30ም ሊሆን ይችላል። ገጠር ነው፣ በበቅሎ ሄደህ ነው የምታመጣው። በወንጌልም እንግዲህ ዮሐንስን ሚዜ ብሎታል የኔታ እንዳሉት ራሱ ሚዜ አድርጎ ቆጥሯል። ሚዜ ወንድ ነው የማውቀው፣ ግን ከተማ ስገባ የሴት አየሁ። በሰሜን ኢትዮጵያ ባደኩበት ግን የሴት ሚዜ የለም፣ የወንድ ግን ሚዜዎች አሉ። ስር ሚዜ የሚባል ደግሞ ዋናው ደግሞ አለ፣ የሙሽራው አሳች እንትን የሚሆን እንደው ብዙ ባህል አለው። የሰርግ እኔ እወደዋለሁ፣ የገጠሩን ባህል በእውነቱ በኢትዮጵያ ሁኔታ በመቼውም ጊዜ አስተውለህ ካየኸው ባህልህ ወሳኝ ነው እና መነሻ የሚያደርጓቸው ነገሮች አሉ። አንዱ ሃይማኖት ነው፣ ምንም ጥርጥር የለም።
አይ መልካም ነው።
ባህል ሃይማኖት ይመነጫል ማለት ግን በሃይማኖት ይዳኛል ማለት አይደለም። አይዳኝም። ተፈጥሯዊ ነው፣ ሰብአዊ ነው፣ ሰዋዊ ነው እንጂ ብዙ አዳዲሶች ነገሮች ተቀብለናል፣ እየሄዱም ነው። ተሟግተንም አንጨርስም። ትምህርት ሲኖር የሆነ ነገር ሲኖር የባህል ለውጥ ሁልጊዜ ተፈጥሯዊ ነው። ይገርማል። ሊለወጥ ይችላል፣ ግን በሚጠቅም መንገድ መሆን አለበት። ያ የሚጠቅም መንገድ ከሃይማኖትም ሊመጣ ይችላል፣ ከውጭም ሊመጣ ይችላል። እውነቱን ለመናገር አሁን ሰርግ ትልቅ ጉዳይ ነው ያነሳኸው አንተ። አንድ ነገር ጨምሬ ይህን ይጨርሳለሁ።
እሺ።
በዚህ እንደምትሰማው ዕለተ ኃይል የምትባላለች እነ ኔታ የሚተረጉሟት ሊቃውንት የኛ ሊቃውንት ሶስት ዕለተ ኃይላት አሉት ይላል። እነዚህ ዕለተ ኃይላት ዕለተ ልደቱ፣ ዕለተ ሞቱና በዓለም የሚኖር ከሆነ ዕለተ ሰርጉ ናቸው። ልደቱ ከዓለመ ማህፀን ወደዚህ ዓለም የሚመጣበት ነው። ሞቱም ከዚህ ዓለም ወደዚህ ዓለም የሚሄድበት ስለሆኑ ሁለቱም ዕለተ ኃይላት ነው። ዕለተ ሰርጉ ግን በጣም ይገርማል። ከሁለትነት ወደ አንድነት የሚመጣበት ከሶስቱ ዕለተ ኃይላት የምትበልጠው የጋብቻ ዕለት ናት ይላሉ። ለምንድን ነው? በልደቱም ሌሎቹ ይደሰታሉ፣ ራሱ እንዲያውም ያለቅሳል አያውቅም። በሞቱ እንግዲህ ወደ እግዚአብሔር ይቀርባል፣ ሌሎቹ ያለቅሳሉ። ራሱ መርጦ ወዶ የሚሳተፍበት ቢኖር ሰርጉ ነው።
ሰርጉ ነው።
ስለዚህ ሰርጉ ላይ ጥሩ በሆነ ሊያስታውስ በሚችል ላይጸጽተው በሚችል ደስታውን በሚገልጽበት መንገድ ሊያደርገው ይገባል። ይህን ሲያደርግ ግን ነባር የማህበረሰብ ስሪት ጋር ባይጣላ በቃ የተለየ ቢያስመስለውም አይጠቅመውም። ሌላም ደግሞ እንደው እንደዚህ ብናደርገው አይጠቅመው። ሳይን ተካፈሉ ካለ ሌላውም ሰው ደስታውን እንዲካፈል ደግሞ እድሉ መፍጠር አለበት። አሁን ጨዋታ የደስታ ነው፣ ሌላ ምን በማክበርም ነው። እንዲያውም ይታያል ጉዶ የቤተ ዘመዱ እየተባለ ብዙ ግጥሞች አሉ እና እነዚያን ቅድም ባለው በጨዋታ ያ ሁሉ ደስታ በጣም ብዙ እንደ ተውኔት ሁሉ አለው እኮ የገጠሩ። ይገርምሃል፣ ድራማ የሚመስል ነገር እኔ ብማቃወም ጊዜው ስለማይበቃ ነው እንጂ ብዙ ነገር አለው በካህናቱም ብትለው በምኑም እና
እንዴ ያ ባህል ልክ ነው
መጠበቅ አለበት መኖር አለበት መደሰትም አለበት ሰውም የሚያርፈው የብዙ ዘመን ሳቅ ጨዋታ ማግኛው ነው ከልብ የሚሆን ፍቅር የሚገለጽበት ስለሆነ ደግሞ አንድ ማህበረሰብ የሚዋሃደው በዚህ መንገድ
የቤተ ዘመዱ ቢሉ በእውነቱ እኔ አባቴ ካህን ናቸው ወይም ነበሩ ትልልቅ ወንድሞቼ እህቶቼ ሲያገቡ ተነስተው ስክሳ ብለዋል የቤተ ዘመዱ ሲባል አዛውንቱ ሽማግሌዎቹ አረጋቶች ተነስተው በእውነቱ እልል ብለው የሚያጨበጭቡበት ነውና ይሄንን ያስቀሩብን ወገኖች በእውነቱ መልካም አላደረጉም ነው ምለውና እኔ ከናንተ ይሄ ምክር መምጣቱ በጣም ጥሩ ነው እንደተባለው ሌሎች ሐሳቦችም ክርክሮችም ሊያስነሳ ይችላል እናቀርባለን ለእናንተ ግን እግዚአብሔር ይስጥልኝ እንደውም የሚጨመር ነገር ካለ
እኔም አሁን እሱ እንዳለው ወንድማችን እንዳለው ማህበረሰብ የሚሰራው በሃይማኖት ብቻ አይደለም ሃይማኖቱ በሚደግፋቸው በሚቀበላቸው ባህሎች ጭምር ነው ማህበረሰብ የሚሰራው በቤተክርስቲያን በኩል የሚያልፍበት ስርዓት እንደዋለ ስንት ሰው ይቀድስ ስንት ቄስ ይቀድስ ስንት ሰዓት ይቀድስ የስርዓት ነው አሁን የሚገርም ነገር ዛሬ 6 ወር አካባቢ አንድ ጭቅጭቅ ተነስቶ ነበር ቡና ፈልቶ ቄጠማ ጎዝጉዞ ጣና ጭሶ ፈንድሻ ፈንድቶ ቡና ቁርስ አቅርቦ መብላት ባይዳምል እኮ ነው ብሎ ከተከራክረው መጡ ነው ጋር ሁለት ሴቶች በጣም ያሳዝናል አሁን ይሄ በምንም ተአምር ቄጠማው ያይን ምግብ ነው ወጣኑ ያፍንጫ ምግብ ነው ቡናው ማነቃቂያ ነው ቡና ቁርስ ዘው ተበልቶ ያልቃል ፈንድሻው ዘው ፈንድቶ ተበልቶ ታይቶ ያልቃል እዛው በጀበናው ዙሪያ በቡናው ዙሪያ የሚጠናቀቀውን ስነ ስርዓት ወጥተው ከሃይማኖት ጋራ ከወንጌል ጋራ ከክርስቶስ ጋራ አጣብቀው የሚላተሙ ሰዎች ገጥሟል እኔ ብዙ ጊዜ የምናገረው ምንድነው ክርስትና ዕውቀትም ስሜትም አይደለም ህይወት ነው በመጀመሪያ ደረጃ ቀድም እንዳልኩ ሰዎች ነን ሀገር አለን ህዝብ አለን ለምሳሌ አትግደል ብሎ አልኩ እግዚአብሔር እኮ እግዚአብሔር አትግደል ብሎኛልና ጠላት ሲመጣ ጅራ ጣጥ ሀገር ስትወረዝ ምለ ተቀመጥ የሚል የለም
እሱ ብዙ ቦታ ይወስደናል እሺ
የሚገርም ነገር በመጽሐፍ ቅዱስ እኮ ሳኦል እኮ ከመንግስቱ የተባረረው ባለመግደሉ እኮ ነው ስለዚህ እኔ በእውቀት ታግዘን በንባብ ታግዘን በትልልቁ እኔ በወጣቶቹ ሳይሆን ገና ሩጦ ባልጠገቡ ወጣቶች ብያኔ ሰው መመራት ያለብን ብዙ ሊቃውንት ያሉባት ቤተክርስቲያናት ብዙ ሽማግሌዎች ያሉባት ቤተክርስቲያናት ቢናገሩ የሚሰሙ በባህል ውስጥ ያለፉ በሃይማኖትም ውስጥ ያለፉ እውቀቱም ልምዱም እድሜውም ያላቸው ሰዎች አሉና እነዛ እየተጠየቁ እኛ እንኳን ብናጠፋ እኔ ባጠፋ ወይም መምህር ብራኑ ቢያጠፋ የሚገጹትን ሽማግሌዎች አሉ በቤተክርስቲያን በእውቀታቸውም የምናከብራቸው በእድሜያቸውም የምናከብራቸው ኦርቶዶክስ ተዋህዶ ቤተክርስቲያን አንድም ባህል ከክርስትና እንደማይጋጭ ማረጋገጫ መስጠት እንጂ ባህልን የማጥፋት አላማ የላትም በእኔ ሲገባኝ
ሊኖራትም አይገባም የባህል ምንጭ ነችና በጣም አመሰግናለሁ ሁለታችሁንም መምህር ብርሃን አድማስ ከአዲስ አበባ እዚህ ደግሞ ረፍት ላይ የሚገኙት ከአዲስ አበባ መጋቤ ሐዲስ ሸቱ አለማየሁ እግዚአብሔር ያክብርልኝ እንግዲህ በቤተክርስቲያን አነጋገር ደግሞ ቃለ ሕይወት ያሰማልኝ ይላለሁ
እግዚአብሔር ይስጥልኝ አንተም ይሄንን ነገር ርዕስ አድርገህ በማንሳትህና መታረም ያለበት እንዲታረም መቀጠል ያለበት እንዲቀጥል የራስን አስተዋጽኦ በማድረግህ አንተንም የመስሪያ ቤትንም እናመሰግናለን
ይህ ኔታ ለእኔ የሚወሰድልኝ እግዚአብሔር ይስጥልኝ
አዲሱ እንግዶችና አዲሱ አንተንም እናመሰግናለን በሰርግ ይዘፈናል ወይስ ይዘመራል ስንል
አረ ኢትዮጵያዊ ባህል ተናደ ቀረ ተቀየረ ተረሳ ስንል
የትናንት ቅዳሜ ሳምንት ታዲያ ጋብቻዋን ያከበረችው ወጣት ኢትዮጵያዊት ደግሞ
ከአርቲስት ይሁኔ በላይ ጋር ሰከን በሉ ስትል አመሸች
ምን አሳሰበሽ ብለህ ነው እንግዲህ አዲሱ ያነጋገርካት ወደ ዝግጅቱ እንሻገር
ተናስተልኝ
ጠናስ
እንኳን አደረሰሽ እንኳን ደስ ያለሽ
አሜን እግዚአብሔር እንደዚህ ሰው መሰማቱን አልገባኝም
ትልቅ ሰርግ ተደግሶ እንዴት አይሰማም ብለሽ አሰብሽ
የሰው ስሜት እንደዚህ ይሆናል ብያል አልገመትኩኝም
በምን አሰብሽው አንቺ ግን ይሄንን
እኔማ ተቃጥዬ እኮ ነው አንጀቴ እርር ብሎ ምን ላድርግ ምንም እኮ ማረገው ነገር የለም ያው ይወጣል ሰልፍ ይወጣል ይከዳል ለነጋቶም ስንነስ አንደዚህ ሞት ነው የምትሰማው ምን ብዬ ነው ተነስቼም ራሱ ጫጉላልኝ ግን ብትል ደሞ የባለቤቴንም እንትን መጠበቅ አለብኝ
ስሜት መጠበቅ አለብሽ ልክ ነው
አዎ መጠበቅ አለብኝ ያው አንተ መኖር አለብህ ግን እንዴት ያቃጥል እኔ እንጃ ያ ጉልበት ምንድነው በቃ ያንሳ ምን ላድርግ ብለህ ነው በቃ ስንት ቀን ያለቀስኩት ስቲል አሁንም ነው ማለት ነው በቃ ምን ላድርግ ነው እንደዛ ወጣ በቃ ከኔ ያነሱ ልጆች ተነስተው አሁንም ባዶ እጃቸውን እየሄዱ በስናይፐር ሻት እየተደረጉ እንደዛ ሲሞቱ ምን ትለዋለህ ይህ ምድስ ሂውመን የሆነ ሁሉ ፊል ሊያደርገው የሚገባል
እውነት ነው
በቃ
እና ከመለጠፍ ውጪ ከፌስቡክ ላይ ከማውራት ውጪ ምንም ባቅም የማረገው ነገር የለም እና ብስጭት ስል ነው የከረምኩትና why not ይሄን ዘፈን ስማ። እኔ እንደውም ዘፈን ብዙ እንትን አይደለሁኝም አድናቂ አይደለሁኝም፣ ግን ይሄንን ዘፈን ስሰማ በጣም በቃ ትክክለኛውን መልእክት ያዘለ ነው። ይሄንን ዘፈን አይ ቲንክ ከሶስት ወር በፊት ምናምን ነው የወጣው አይደለ ዘፈኑ?
እንደዛ ግድም ነው ብዙ ሩቅ አይደለም።
አዎ እና በቃ ስሰማው በጣም በቃ እያለቀስኩኝ፣ በተለይ ስራ ሲሄድ እሱን እየሰማው ነው የሚሄደው እና በቃ ዲፕሬሽን ውስጥ እየከተተኝ ነው የነበረው እሱን ስሰማ። ደግሞ ሞትን በማይበት ጊዜ ከዛ ጠናሁት ማለት ነው። ሁለት ቀን አልወሰደብኝም
ግጥሙን በቃልሽ አጠናሽ።
ለሌላ ነገር እንደዚህ የምፈጠን አይመስለኝም፣ ግጥሙን በሁለት ቀን ነው ብቻ የቻልኩ።
ስትዘፍኝ ትታያለሽ ቪዲዮ ላይ እኮ በደንብ። ግን መጀመሪያ ሀሳቡን እንዴት መቼ ነው የወሰንሽው ለሰርጌ ይሄን መርጣለሁ ያልሽው?
መቼ አካባቢ ልበል ማለትም ገና ሰርጌ ለነገሩ ያሰብኩት ኦልሞስት የስድስት ወር ሰርግ ነው ሰርጌ።
እሺ።
እና በቃ ያው እየተባባሰ መሄድ ጀመረ ችግሩ፣ ሞቱ፣ ሀዘኑ እየበዛ መጣ። ይህንን ያሰብኩት አንድ እናት ልጃቸው ሬሳ ላይ ተቀመጡ የተባለ ቪኦኤ ላይ ነበር ያዳመጥኩት። እናቴ ስለምታዳምጥ በብዛት ያኔ ነው ከእናቴ ጋር ስሰማ በቃ በጣም አንጀቴ ያኔ ነው የተቃጠለው።
እና ይሄን ዘፈን መር አሰብሽው?
አዎ ይሄን ዘፈን እንዲያውም ይሄ ብቻ አልነበረም አክቹሊ፣
ሌላም ነበረ።
ግን አንዳንድ ጊዜ ሰው ኢሞሽናል ይሆንና ያው ወደ ሌላ ነገር እንዳንሄድ ብዬ እንጂ የአብነት አያውቁንም ለካ አያውቁንም ደግሞ የሚል ደግሞ አንድ እሱን ከኋላ ማስጨምሬ ከዚህኛው በኋላ ያኛውን አረጋለሁ ብዬ በእሱ ነው ለመጀመሪያ ከዲጆ ጋር በእሱ ነው የተነጋገር ነው። ልክ ከዚህኛው በኋላ መጨረሻ ሁለት ቀን ምናምን ነው ሰርጌ፣ ሁለት ቀን ሲቀር አይ ደግሞ ይሄን ካረኩኝ ደግሞ እንደገና ቱ ማች ህዝቡ እንትን ይልና ወይ ኢሞሽናል ደግሞ ሁሉ ሰው ይሆናል
ስሜታዊ ይሆንና ሰርጉ ይበላሻል ብለሽ ፈራሽ?
አዎ። አንዳንድ ጊዜ ደግሞ አንዴ ጥሩ መልእክት ከተሰጠ አንድ በቂ
ይበቃል አእምሮ ውስጥ ይቀረጽና ይቀራል።
አዎ። እና በአንድ በቃ ዘፈን ስላደርግ ከዛ ሰርገው አልኩት ይቅርና ይሄኛውን።
የሚገርምሽ ይሄንን ያንቺን ስሰማ አንዳንድ ሰዎች እንደዚህ ችግር ሲኖር አገር ላይ ወይም ቤተሰብ ውስጥ ችግር ሲኖር ሰርግ እስከ መሰረዝ ይደርሳሉ። አንቺ ሰርግን ከመሰረዝ ያልተናነሰ ነገር ነው ያደረግሽው። የሰርግሽ ዕለት ጭብጨባ፣ ወልልታው፣ ሙሽሪት አይበልሽ ከፋ፣ ሁሉም ያገባል በየወረፋ አይደለም እንዲህ የሚባል ያቀረና፣ አንቺ ግን የሆኔን
ሞከርኩኝ። አዎ ማለትም እውነትን ነው። ለመሰረዝ ደግሞ አንድ ያልፈለግኩበት ነገር ኦርቶዶክስ ነኝ ሃይማኖቴና፣ አጋጣሚ የጊሸን ማርያም ቀን ነው ሰርግ
ያለፈው ቅዳሜ።
በጣም ጊሸንን ወዳለው ደግሞ በጣም እለምን ነበር እመቤቴ በቃ በሁሉ ነገር እና በዕለተ ቀኗ ብዙ ነገር ስለሚሆን ያ ቀን ደግሞ አጓጓኝ፣ ቀን ማለፍ የለበትም። ስለዚህ መለመን ጀመርኩኝ በዛ ሰዓት እንደው እመቤቴ ሞት አታሰሚኝ፣ ዩ ኖ በቃ የምትሰማው ኤቭሪዴ ሞት ነው እና የዛን ቀንን እንኳን እንደው አሳልፊኝ። ግን በኢንስቴድ ኦፍ መሰረት ይሄንን አድርጌ ለኦዲየንሶቼ ለእንግዶቼ ነው ምን ያሰብኩት፣ እንግዶቼ የሚቀበል ይቀበላል፣ ለእንግዶቼ አስተላልፋለሁ ይሄንን መልእክቴ። ምንድን ነው ይሄ ህዝባችን እንደሚሞት ነው፣ ሌላ ምንም እንትን የለውም። አንዳንድ ሰው ያስባል ላይክ በቃ የዘር ነገር ምናምን የተናገርኩ ነው መስሎ የሚሰማው፣ ግን አለማወቅ ነው ያው ግጥሙን አለመስማት ነው
እንጂ የዘር ጉዳይ ሳይሆን ህዝብን አይሙት ነው።
ፍጹም በቃ ወገን ይሞታል፣ ባዶ እጁን የወጣ ህዝብ እየሞተ ዊች ኢዝ ሪያሊቲ ነው ደግሞ የሚናገረው፣
እውነታ ነው።
እኔም ይዤ የተነሳሁት እዚህ የሚደግፍ ሰው ይደግፋል አብሮኝ ይዘፍራል፣ የማይፈልግ ደግሞ ሰው የቤተክርስቲያን ፕሮግራም ነበረኝ ጠዋት ላይ። እንዲያውም በጣም ጓደኞች አሁን የሚቀልዱብኝ ጠዋት ላይ ከበሮ ስትመቺ ቤተክርስቲያን፣ አሁን ማታ ደግሞ የትግል ዘፈን ስትዘፍኝ አሁን ምንድን ነው ያየሽ ሰው የሚለው እያሉኝ በዛ ነው ይቀልዱብኝ ነበር። ምንድን ነው አንደኛ ቅዱስ ቁርባን አልተቀበልንም፣ ያው የባለቤቴ የውጭ ዜጋም ስለሆነ
እሱ ላይ እመጣለሁ
አስጠምቄዋለሁ። አንድ ስቴፕ ሄጃለሁ እንግዲህ
አንድ እርምጃ ሄደሻለሁ።
አዎ። ግን ለቅዱስ ቁርባን ደግሞ ገና የሚያደርሰንን ትምህርት ደግሞ አልተማረም እና ላስቸኩለው አልፈልግም። ያው ስቴፑን ማስተማር አለብኝ።
ደረጃውን እያስተማርሽ? አዎ። ቀደም ሲል ባለቤቴ ኢትዮጵያዊ አይደለም ብለሽኛል። የአንቺ ስም ሜሮን መሐመድ ያሲን ነው?
ሜሮን መሐመድ ያሲን ነው።
ኦርቶዶክስ ነኝ ስላልሽኝ ነው ከስምሽ ጋር ለማያያዝ እየሞከርኩ ነው። ይቅርታ።
ትክክል። አዎ፣ አባቴ ሙስሊም ነው።
አንድ ላይ የተቀላቀለ ህዝብ ነው እና አንድነቱን ነው የሚያሳየው። ባለቤትሽ የት ሀገር ሰው ናቸው ወይም ነው? አንቺ ስላልኩ ነው ምስሉ።
አንተ ነው የዚሁ ሀገር ሰው ነው?
አሜሪካዊ ነው።
አዎ፣ አሜሪካዊ ነው።
እንዴት ነው ግር አላለውም? አልተደናገጠም?
መጀመሪያ ስለነገርኩት ከዛው እንግዲህ ነገር ያው አሁን በጣም ጭቆናው የሞቱ ከዘጠኝ ወር በላይ ሆነ እንግዲህ እንደ ህዝብ እንደ ቅጠል መርገፍ ከጀመረና እኔ በዛ ሰርጌን በማዘጋጅበት ወቅት ከሱ ጋር በነበርኩ ጊዜ ሁሉ ጊዜ ወይ ሳትን ወይ ቪኦኤን እየከፈትኩ ያው ፌስቡክ ላይ ያንን ነገር ነው ሁሉ ጊዜ የምከታተለውና እሱ ራሱ አዌር ነው በዚህ ነገር
ያውቃል ማለት ነው ሁኔታውን
ያውቃል ያለው ሀገራችን ላይ ያለውን ችግር ያለውን ህዝብ ነው ግድያ ያውቃል።
ከዛ በኋላ እንዴት ነው ከሰዎች ያገኘሽው አስተያየት ከቤተሰብ ከጓደኞች ከሚዜዎችሽ ከጠቅላላው ከወዳጆችሽ?
ሁሉም ቤተሰቦቼ በጣም ተደሰዋል። አሁንም ያው ከጎኔ ናቸው ጓደኞቼም እንደዛው። ለምን ያው ትክክለኛውን ነገር እንዳደረኩኝ እነሱም አምነውበታል። ለምን ወገን ነው የሚሞተው? ንጹሃን ህዝብ ነው የሚገደለው? ይሄን ደግሞ ማንንም ሰው የሆነ ሁሉ የሚሰማው ነገር ነው አይደለ? የሚያንገበግበው ነገር ነው። ሁሉም ጥሩ አመለካከት ነው ያላቸው።
በጣም ነው ማመሰግነው ሙሽሪት። መልካም ጊዜ ይሁንላችሁ። ትልቁን የደስታሽን ቀን ለዚህ አውለሽ ህዝብሽን በማሰብሽ በጣም ያስመሰግንሻል። ልትኮሪበት የሚገባ ውሳኔ ነው። ለታሪክ ቀመጣል። ልጆች ሲያዩ መቼም ትልቅ ታሪክ መጻፍ እንደማንበብ ነው ይሄን የሚያዩት ቪዲዮውን።
አዎ
እግዚአብሔር ይስጥልኝ በርቺ። በጣም አመሰግናለሁ።
ምንም ችግር የለም። እግዚአብሔር ይስጥልኝ።
የዘወትር ፕሮግራማችን አካል የሆነ ሰሞንኛ ዝግጅት በተለይ ደግሞ አዲስ የጀመርነው የአገር ጉዳይን የመሰሉ ትልልቅ ፕሮግራሞች አድማጮችን አስታውሰን ወደ ማጠቃለያው ብናመራ ምን ይመስልሃል?
መልካም። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉልን።
በተለይ ደግሞ በወቅታዊ ጉዳዮች ላይ በራዲዮ መጽሔት በቀረቡም ሆነ በተስተናገዱ ፕሮግራሞች ላይ የነቃ ተሳትፏችሁ እንዲቀጥል እንፈልጋለን። ታዲያ ይህ ቀን ሌላም ለየት ያለ ምናልባትም አሳዛኝ አጋጣሚ ያስታውሰናል።
አዎ ልክ ዛሬ እሁድ ሳምንቱ ነው። በደብረ ዘይት ኢትዮጵያውያን መሞታቸውን እናውቃለን እና
ቀደም ብለን እንደጠቆም ነው በወቅታዊ ጉዳዮች በራዲዮ መጽሔት በቀረቡ ዝግጅቶች እንግዶቻችን በሚያነሷቸው ሀሳቦች ላይ መልእክቶቻችሁን እንድትልኩ እንድትሳተፉ እንጋብዛለን።
ማንነቴን ብሎ አደባባይ ወጥቶ ባዶ እጁን እያየው ሲያልፍ የሚያልፍ ቅን ወንድሙን ወንድሙ አልሞ ገደለ። ለውዬ ለውዬ ማንነት የራስ ሃይማኖት የግል ነው ሀገሬ ጋራ ነው ቁልፉና ማሰሪያው ኢትዮጵያዊነት ነው። ለውዬ ለውዬ በአዲሱ ዓመት በአዲሱ ዓመት የለም ሞት አበባ ደይ አበባ ደይ ሞት ለገዳይ በመስከረም በመስከረም ሰላም ሰላም የመስቀለታ የመስቀለታ ባንድ ገበታ በአዲስ ዘመን በአዲስ ዘመን ይብቃ በለን ያወገኔ ዛሬ ምን አለ ሆ አትንኩኝ አለ ያወገኔ ዛሬ ምን አለ ሆ አትንኩኝ አለ ማንነቴን መልሱ ያለ ሆ ሲዘምር ዋለ ማንነቴን መልሱ ያለ ሆ ሲዘምር ዋለ ማንነቴን አልሸጥም አለ አሻኝም አለ ማንነቴን አልሸጥም አለ ሆ አሻኝም አለ ስሙት ወገኔ አትፍቁቱበት እዩት ወገኔ አታፍትቱበት በአዲሱ ዓመት አዲስ ብስራት በአዲሱ ዓመት አዲስ ብስራት
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪያችን ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን በሚቀጥለው የራዲዮ መጽሔት እንገናኝ።
እኛ በኩል ታዲያ ዛሬ ደህና ደሩ።
This program has come to you from the Voice of America, Washington.